የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀምራለሁ። አንጎልና ሙዚቃ አዘውትረው ሙዚቃ የሚሰሙ ሰዎች ከማያዘወትሩ ጋር ሲነጻጸሩ ይበልጥ ደስተኞች ናቸው። ደግሞም የሚመለከተውን የአንጎል ቁልፍ ተጭኖም ይመስላል አዲስ ሐሳብ ለማመንጨት ጅምር የሚረዳ መነቃቃትን ይፈጥራል ሙዚቃ። እነኚህ ታዲያ ከማዝናናትም ባሻገር ቁጥራቸው ከበዙት ከምናውቃቸውም በላይ እጅግ የገነኑ ጠቀሜታዎች ውስጥ ናቸው። አንድ በቅርቡ ይፋ የተደረገ ጥናት እንዳመለከተው አስገራሚውን የሙዚቃ ምስጢርና ፋይዳ የሚዳስሰው የሙዚቃ አለሙጋችን ከውቅ ሙዚቀኛና ከአንጎል ሕክምና ባለሙያ ጋር የሚደረግ ቆይታም ይጨምራል።
እኔ እንደሚመስለኝ ሙዚቃ ምናልባት እግዚአብሔር ለሰው ልጅ የሰጠው አንድ ማጂካዊ የማሰበው ምክንያቱም አንድ ኖት ስንጫወት ብቻውን አንድ ኖት ብዙ ስሜት ላይ ሰጥ ይችላል። አንድ ድምፅ ብቻ ማለት አንድ ፒች ሙዚቃ ኦርጋናይዝ ተደርጎ ኮምፖዝ ተደርጎ አረኝ ተደርጎ ሲቀርብ ሰውን ሊያስቅ ይችላል፣ ሊያስደስት ይችላል፣ ሊያስለቅስ ይችላል። ብዙ የሚገርም አይነት ኢሞሽን በሰው ውስጥ ማምጣት ይችላል እና ይሄ በጣም የሚገርመኝ ነገር
በእውነቱ ሙዚቃ በተለይ የሀገራችን ሙዚቃ በጣም ነው ደስ የሚለኝ። የሙሉቀን መለሰ፣ የጥላሁን ገሰሰ፣ የማህሙድ ሁሉንም ነው ማዳምጠው። በምሰራበት ጊዜ በተለይ የሙሉቀን ሙዚቃ እየሰማሁ ስሰራ፣ በተለይ ስጽፍ በእውነት ትልቅ ጉልበት ነው፣ መንፈስ የሚያጥብ ነገር ነው። በእውነት ቴኖክ እንዳለው ይሄ ትልቅ የእግዚአብሔር ስጦታ ነው። እውነት ነው።
እቁ ሙዚቀኛና አቀናባሪ ሄኖክ ተመስገንና የአንጎልና የነርቭ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው የሰማችኋቸው። ሙዚቃ በአንጎል ውስጥ የሚከስተውን ልዩ ሁኔታም መልከት እናደርጋለን። ከጥቂት ወራት በፊት እዚህ ዋሽንግተን ዲሲ ላይ የክብር ቀን ከተከበረለት ድንቅ ኮሪዮግራፈር ስለ ሙያና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈው ሁለገብ ኪነ ጥበብ ሰው ታደሰ ወርቁም ለዛሬ ለምጥን ወጋችን ቀጠሮ አክብሮ ተመልሷል። አዲስ አበባውን መስኮት መከፈል ለምትጠባበቁ አድማጮቻችንም ንጉሴ አክሊሉ ለምሽቱ ያሰናዳውን የሳምንት ወግ ይዞ ብቅ ብሏል። ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ የካቲት 15 2012 ዓ.ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ እመለሳለሁ። ጠብቁን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ለብልጽግና ፓርቲ ድጋፍ ሊገልጽ በወጣ ሰው ላይ አምቦ ከተማ ውስጥ የተጣለ የቦምብ አደጋ ለ29 ሰው መቁሰል ምክንያት ሆኗል። በጥቃቱ የተጠረጠሩ ሰዎችን መያዙን ፖሊስ አስታውቋል። ሙክታር ጀማል እየተከታተለው ነው፣ ተከታዩን አጭር ዘገባ ይዟል።
አምቦ በነበረው ትዕይንት ህዝብ ላይ ቦምቡን የጣለው ማን እንደሆነ እስካሁን አለመታወቁን ነው የኦሮሚያ ፖሊስ ኮሚሽን የገለጸው። የኦሮሚያ መደበኛ ፖሊስ ኮሚሽን ኮሚሽነር ሙስጠፋ ከድር ለቪኦኤ እንደገለጹት በዚህ ጥቃት 29 ሰዎች ተጎድተዋል። 28ቱ ወደ ቤት ሲመለሱ፣ እስካሁን አንድ ሰው ሆስፒታል ሆኖ ሕክምና እየተከታተለ መሆኑን ገልጸዋል።
አምቦ ላይ የተከሰተው ነገር በዶክተር አብይ ድጋፍ የሚወጡ አርሶ አደሮች በፈረስ ወደ ከተማው ስነስርዓቱ በሚካሄድበት ቦታ ሲሄዱ በመሀል መነሳ ያላቸው ለጊዜ ያልታወቁ ሰዎች ቦምብ በማወርወር የቦምብ ፍንጣሪ በተወሰኑ ሰዎች ላይ ጉዳት አድርሰዋል። ያው መጠነኛ ጉዳት ነው።
ኮሚሽነር ሙስጠፋ ከዲር እንደተናገሩት ተጎጂዎች በብዛት የቆሰሉት በቦምቡ ፍንጣሪ ነው። ይህንንም በተያያዘ ፖሊስ 6 ተጠርጣሪዎችን በቁጥጥር ስር ያዋለ ሲሆን የወንጀሉ መነሻ ፖሊስ መላምት እንዳለው ይገልጻሉ። ኮሚሽነር ሙስጠፋ ከድር
ነገሩ ከቡራዩ ጋር የሚገናኝ ነው ማለት ይችላል። ፖሊስ አጣርቶ በቅርብ ቀናት ማፈጠረ ይሄንን ቦምቡን የወረወረው የትኛ አካል ነው የሚለው ነገር አጣርተን ለህዝቡ ይፋ የምናረግ ይሆናል።
የተጎዱ ሰዎች ቁጥርና የጉዳታቸውን መጠን ከጤና ባለሙያዎች ለማረጋገጥ ወደ አምቦ ሆስፒታል ያደረግነው ሙከራ ለዛሬ አልተሳካም። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢቦላን ወረርሽኝ ኮንጎ ውስጥ እንዲያበቃ ለማድረግ ለያዘው ትግል 40 ሚሊዮን ዶላር እንደሚያስፈልገው የዓለም የጤና ድርጅት አስታወቀ። በተለይ በሁከትና በግጭቶች በተዋጡት የኮንጎ ዲሞክራሲያዊ ሪፐብሊክ ኪቡና ኢቱሪ ክፍላተ ሀገር ውስጥ ድርጅቱ እያካሄደ ላለው ዘመቻ የያዘው በጀት በአንድ ሳምንት ጊዜ ውስጥ እንደሚሟጠጥ ገልጿል። ለጋሾች ፈጥነው ካልተንቀሳቀሱ ከፊታችን የተደቀነው የበረታ መዘዝ የሚያስከትል አደጋ ይሆናል ብለዋል የWHO ቃል አቀባይ ታሪክ ያሳሬቪች ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ። የኢቦላ ወረርሽኝ የኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ አካባቢዎች ውስጥ ከተነሳ ወዲህ ባለፉት በርካታ ወራት 3433 ሰው ተይዞ 2253 ሰው መግደሉ ተዘግቧል። ከቻይና ውጪ የተዛመተ በመጣው ኮሮና ቫይረስ ዛሬ እሁድ ደቡብ ኮሪያ ውስጥ የተያዙ 113 ሰዎች መገኘታቸውን የሀገሪቱ በሽታዎች መቆጣጠሪያና መከላከያ ማዕከላት አስታወቀ። አሁን ደቡብ ኮሪያ ውስጥ ለቫይረሱ መጋለጡ የተረጋገጠው ሰው ቁጥር 556 መሆኑ ተገልጿል። የደቡብ ኮሪያው ፕሬዝዳንት ሙን ጄ ኢን የሀገሪቱን የኮሮና ቫይረስ ወረርሽኝ የተጠንቀቅ ደረጃ እጅግ ከፍተኛው እንዲሆን አውጀዋል። መጪዎቹ ቀናት ለኛ እጅግ የከበዱ ይሆናሉ ብለዋል ፕሬዝዳንቱ ዛሬ ባደረጉት ንግግር። ከቻይና ውጪ ቁጥሩ እጅግ የበዛው የመተላለፍ መጠን የታየባትና የበረከተ ታማሚም የተመዘገበባት ሀገር ሆናለች ደቡብ ኮሪያ። ቻይና ዛሬ ብቻ 648 አዳዲስ ተጋላጮችን እንደመዘገበች አስታውቃለች። እስካሁን ለቫይረሱ ከተጋለጠው 76936 ሰው ዛሬ የሞቱትን 97 ሰዎች ጨምሮ 2242 ሰው መሞቱ ታውቋል። ከቻይና ውጪ 1200 ሰው ተጋልጦ ከ10 በላይ ሰዎች ሞተዋል። በህንድ የሶስት ቀናት ኦፊሴላዊ ጉብኝት ለማድረግ ዛሬ የተነሱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቀደም ሲል የጠበቁት ግዙፍ የንግድ ስምምነት እንደማይሳካ አስታውቀዋል። ከመጪው ምርጫ በፊት ይሁን ወይም አይሁን እርግጠኛ ባይሆኑም ከህንድ ጋር ግን አንዳች ከፍ ያለ የንግድ ስምምነት ወደፊት እንደሚፈረም ፕሬዚደንቱ ከመነሳታቸው በፊት ለጋዜጠኞች በሰጡት ቃል ተናግረዋል። ፕሬዚደንቱ በዚህ የመጀመሪያ የህንድ ጉዟቸው ወቅት በአካባቢው እያየለ በመጣው የቻይና የበላይነትና ጫናዋን የማስፋት ጥላ በብዙ ሚሊዮን ዶላር የሚገመት ወታደራዊ ሄሊኮፕተሮች ሽያጭና የሚሳይል መከላከያ ስርዓት ውል ሳይደርሱ እንደማይቀሩ ተነግሯል። ፕሬዚደንቱ የህንድ ጠቅላይ ሚኒስትር ግዛት በሆነችው ጉጃራት ሲደርሱ 10 ሚሊዮን ሰው እንደሚቀበላቸው ነግረዋቸው ነበር። በግዙፉ የጉጃራት ስታዲየም ፕሬዚደንቱን ናማስቴ ለማለት ከ100 እስከ 150 ሺህ ሰው እንደሚወጣና 12 ሺህ ፖሊስ እንደሚሆን የአካባቢው ባለስልጣናት ተናግረዋል። ለዜናው የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
እሁድ የካቲት 15 2012 ዓመተ ምህረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።
ያንድ ፍቅር በኔ ይታ በኔ አቅም ካንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል ወዳለው፣ ከመሻሸም ከንጋቱ አንድ የሚል ቃል አመልካለው። አንዳይፈርድም አንዳይነድም ስሉኝ እንኳን አይጥመኝም፣ ተረስ ብቻ ይመስለኛል። አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል። ረጅም ጉዞ ለሄድ ሳስብ ባንድ እርምጃ ጀምራለሁ። ስራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ። መብልስ ቢሆን በአንድ ጊዜ ሁለት ኩርሻ መች ኩርሳለሁ። አንዴ ብቻ ተወልጄ አንዴ ብቻ እሞታለሁ። አንዳፍቅሬ አንዱድጄ ላንዲት ፍቅሬ ሰዋለው አንዳግብጬ ከሷው ጋራ ተሳስቤ ኖራለው ባንድ አላማ ተወስኝ ባንድ ልቤ ቆራጥኝ ባንድ አምላኬ ተማምኝ ያውስ ካሁን ይሄዋለው አንድ አባት ነው የነበረኝ ካንድ እናት ነው የተወለድኩ ቁጥር እንኳን ስማርድሮ ሁለት ብዬ መች ጀመርኩ እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ሮም ጥንትም ከመሰረት ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ላንድነቱ ባደረገው ዝማሬ አንድ የሆነ ህዝብ ይለኛል በአንዲቷ ውድ አገሬ ለእናንተሳ በግጣሚ ሙሉነ መንግስቱ ያንድ ፍቅር በተሰኘችው የሳምንቱ አመርት ግጥም የምሽቱን የራዲዮ መስጊድ ጀምረናል። የመክፈቻዋን ዜማ ጀባንበል። ላይ ወጣቱ ድምጻዊ ዳዊት ጽጌ ነው። እናመሰግናለን። በዚሁ የሙዚቃውን ዓለም አድማስ ገዝተን እንስለቅ። በዝምታ ከተዋጡ ቤቶች ይልቅ በግሩም ሙዚቃ በደመቁ ቤቶች ውስጥ ፍቅር ቅመሙ ይጨምራል። አስገራሚው የሙዚቃ ምስጢርና ፋይዳ የሙዚቃ ዓለም ወጋችን ቀዳሚው ነው። በርዕሰ ጉዳዩ ላይ የተካሄዱ ጥናቶችን መልከት የምናደርግበት ከዚህ ቀደም አድርገነው ባናውቅም አለያም እንደ ሳይንስ ጥናት ውጤት የመቃኘት እድል ባይኖርን እንኳን ብዙም ለመረዳት በማይከብደው ጭብጥ እንደርደር። አሁን ግሩም የሙዚቃ ስልቶች ሆን ተብለው በሚደመጡባቸው ቤቶች የዝምታ ድባብ ካረበባቸው ይልቅ ፍቅር ይደምቅባቸዋል። ሙዚቃ መስማቱ ብቻ ሳይሆን ታዲያ ሆን ተብሎ መሆኑ ላይ ነው ሚስጥሩ። እንደ ጥናቶቹ ምልከታ የሙዚቃን ፍቅር አጣፋጭነት መቼስ ማን ያጣዋል ይባል ይሆናል። ዝምታ የሰፈነበትን የሁለት ፍቅረኞች የመጀመሪያ የራት ምሽት ግን ምን ይሉታል ሲል ይጠይቃል አንድ ታዛቢ። ሙዚቃ ስሜታችንን ለማሳመር ቀልባችንን ለማስከን አለያም እንዲያው ከለታት ባንዱ በቁጣ ስሜት ብንጎበኝ ያን ድንገት እንደ ድራሽ ውሃ ሳይጠብቁት የመጣ ቁጣ ለማርገብ አንዳች ልዩ አቅም የታደለ መሆኑን ብንረዳ አለያም ልብ ብለን ከሆነ በቤት ውስጥ የምናሳልፋቸው ሙዚቃ አልባ ምሽቶችና የረፍት ጊዜያት መብዛታቸው ግን በርግጥ ይህን ጥያቄ ሳያጭሩ አይቀርም። እስኪ ሆን ብለን አሁን ሆን ብለን ጥቂት የሙዚቃ ቀመሞችን ከህይወታችን ከምሽትና ከረፍት ቀኖቻችን እንደ ጣዕም ማጣፈጫ ነስነስ እናድርግና የሚሆነውን እንይ።
ገመድ አልባውንና በድምጽ በሚሰጥ ትዛዝ በአንድ ቤት ውስጥ ያሉ የተለያዩ ክፍሎችን በሙዚቃ ለዛ የማጥለቅለቅ አቅም ያለው የዲጂታል መሳሪያ ስማርት ስፒከር ፈጣሪው ሶኖስና ታዋቂው የአይፎን ስልኮች አይፓድና የማክ ኮምፒውተሮች ፈንሳፊው የአፕል ኩባንያ በግርድፉ ወደ አማርኛ ሲመለስ ይህ አንጎል ሙዚቃ ሲያርፍበት የሚሆነው ነው የተሰኘውን ጨምሮ በብዙ ሚሊዮን ቅጂዎች የተሸጡ በርካታ መጽሐፍት ደራሲው አንጎልና ከነርቫኪሙ ፕሮፌሰር ዳንኤል ሌቪቲን ጋር በመተባበር አንድ ጥናት አካሄዱ። ሙዚቃ በተገኘው አጋጣሚ ሁሉ የሚሰማበትን እድል በመጨመር ሙዚቃ ያቀለመው የለት ኑሮ ወይም ህይወት መለምለሙን የሚናገር ጥናት ነው። ታዲያ ሙዚቃ ይህን ያህል ተአምራዊ ኃይል መታደሉን ማስረገጥ ለህይወታችን የተሻለ ገጽታ መላበስ ያለው አዎንታዊ ፋይዳ ጎልቶ መታየት ከጥናቱ ባለቤቶች ሁለቱ የቀደሙት ኪስ የሚያዳጉስ ሌላ ተጨማሪ ጥቅምም ያስገኝላቸዋልና ያን ከግምት ባስገባ ጠያቂ ወይም መርማሪ አይን እንዲታዩ ይጋብዝ ይሆናል። ይሁን እንጂ የጥናት ዘዴውም በራሱ ቢሆን ታዲያ አስደማሚነት አላጣውም። የ30 ሺህ ሙዚቃ አድናቂዎች ምላሽ ያካተተውን ጥናት ያካሄዱት ተመራማሪዎች ሌላ ለየት ያለ መመዘኛ ቢጤ ያዘለ መላም ወጠኑ። በዓለም ዙሪያ በተለያዩ አገሮች በሚገኙ 30 መኖሪያ ቤቶች ውስጥ የመጨረሻውን ምርጥ ምርጥ የቤት ውስጥ የሙዚቃ ማዳመጫ መሳሪያ ስርዓት ዘረጉ። ከዚያም የምትወዱትን ሙዚቃ ኮምኩሙ ሲሉ ነዋሪዎቹን መከሩ። መጀመሪያ ላይ ታዲያ ሙዚቃ በምትሰሙበት ወቅት ድምጹን በጣም ከፍ ሳታደርጉ ነው የምትል መጠነኛ ማስታወሻ ማከሉ። እናም በተከተሉት ሳምንታት ውስጥ ውጤቱን መከታተል ያዙ። የሆነው ግን ከተጠበቁትም የተጋነነ ይመስላል። በሚያስገርም ሁኔታ የሰዎች ደስታ ጥናቱ ከመጀመሩ በፊት ከነበረው በእጅጉ መጨመሩን አስተዋሉ። ቆየት ብለውም የሙዚቃ ምርጫችሁን ጎላ ደመቅ አድርጋችሁ መስማት አምሯችሁ ከሆነ ግድ የለም ከፍ አድርጋችሁ ማጣጣም ትችላላችሁ አሏቸው። እናም ከዚያ ያገኙት ውጤት የሙዚቃውን ድምጽ አስበው ዝቅ አድርገው ይሰሙ ከነበሩት እንኳን በ11% ይበልጥ ደስተኛ እንዳደረጋቸው አረጋገጡ። ከቤታቸው ሙዚቃ አዘውትረው በመስማት ብቻ ሙዚቃ በማያዘወትሩበት ወቅት ከነበሩት 12 እጅ ይበልጥ የመረጋጋት ስሜት ሲሰማቸው፣ ለወትሮ የሚያስቆጧቸው ነገሮች 24% ከቀድሞው ቀንሰው ታዩ። ሙዚቃ ካለበት ቤት የጥናቱ ድምዳሜ ይቀጥላል። ሙዚቃ ካለበት ቤት ጥንዶችና የቤተሰብ አባላት ብዙ እጅ እጥፍ ሳቅና ጫወታ ይጋራሉ። ምክንያት ጥንዶች እና የቤተሰብ አባላት የሙዚቃውን ድምጽ ጎላ አድርገው አብረው በሚሰሙበት ወቅት አንጎላችን የሚመነጨውና በውስጣችንም የደስታ ስሜትን በማጫር የሚታወቀው ሴሮቶኒን የተባለው የተፈጥሮ ቅመም መጠን መጨመሩ ነው። አሁን የዚያን ሁሉ የደስታ ስሜት ምንጭ መረዳት አያዳግተን ይሆናል። የቤት ውስጥ ሥራ መስራት ምናልባትም አይነተኛው የደስታ ምንጭ እንዳልሆነ እናውቃለን። ነገር ግን የምንሰራው ሥራ ልብስ ማጠብ ይሁን ምግብ ማብሰል ወይም ሌላ የምንወደውን ሙዚቃ ያጫውትም ከሆነ ነገሩ ለየት ያለ ቀለም መላበስ ይጀምራል። ከጥናቱ ተሳታፊዎች 80% እንዳረጋገጡት ሥራው ቀለልና ቀልጠፍ ሲልላቸው 59% የሚወዱት ሙዚቃ ያዳመጡ ቤት ማጽዳት ደስ ይላቸው እንዲሰሩት ማድረጉን ተናግረዋል። ታዲያ ይህ የሙዚቃ ምትሃት በቤት ውስጥ ሥራ ብቻም የተገደበ አይመስልም። አሁንም እንደ ጥናቱ ዋቢነት በጥናቱ ከተሳተፉት ሲሶ ያህሉ የሚሰሩት ሥራ አድካሚ እንኳን ቢሆን አሰልችነቱና እርሱን የሚከተለው ራስ ምታት እንደቀለሏቸው አመልክተዋል። 25%ን ለየት ላለ የፈጠራ ሥራ አነቃቅቷቸዋል። ለፍቅርም ተጨማሪ ቅመም አለው የሚለው ደግሞ የጥናቱ ድምዳሜ በዚህ ክፍል የምናነሳው የመጨረሻ ነጥብ ነው። በርካታ ቀለሞች አሉት። ጥንዶችን ይበልጥ ያቀራርባል፣ ይበልጥም ፈታ ብለው እንዲነጋገሩ እንዲግባቡና የተሻለም ጊዜያቸውን አብረው እንዲያሳልፉ ያግዛል። ጥናቶቹ የተናገሩለት የሙዚቃ ጥቅም ይህ ብቻ እንዳይመስላችሁ ከህክምና የሚፈረጁት የሙዚቃ ፋይዳዎች መጠነ ሰፊና በቁጥርም በርካቶች ናቸው። ሐሳቦን መሰብሰብ የሚያዳግቶ ከሆነ ትኩረት የማድረግ አቅሙን ማሻሻሉ፣ የትውስታን አቅም ማጎልበቱ፣ የፈጠራን አቅም ማለምለሙ፣ የህመም ስቃይን ስሜት መቀነሱ፣ የሰውነታችንን ከበሽታ የመከላከል አቅም እስከማሳደግና ሌሎች አይነተኛ የተባሉ የጎሉ ጥቅሞች ድረስ ይዘልቃል። የነኝህን ዝርዝሮች ታዲያ በመጪው ራዲዮ መጽሔት ነው ይዤ የምመለሰው። ለአሁኑ ግን በየተጠበቡባቸው የሙያ መስኮች እውቅና ያላቸውን ሁለት እንግዶችን ልጋብዝ። ከዚያ በፊት ግን እትቱ በረደኝ ዳዊት ጽጌ ነው በአዲስ አልበሙ። ወጣቱን ድምጻዊ ዳዊት ጽጌን በድጋሚ አመሰግናለሁ። በመጪው ፕሮግራማችን ብቅ ሲል ታዲያ ስለ ግሩም ሙዚቃዎቹና ስለ ሙዚቃ ህይወቱ ያወጋናል። አሁን ቀደም ብዬ ወዳስተዋወቅኩት የሙዚቃ ዓለም ወግ ከሙዚቃው በፊት የነሳኋቸውን እንግዶች ልቀበል። ሄኖክ ተመስገን የሙዚቃ ቀማሪ ሙዚቀኛ፣ ፕሮፌሰር ዮናስ እንዳለገዳ የአንጎልና የነርቭ ሕክምና ባለሙያ። ፕሮፌሰር ዮናስ በተደጋጋሚ በፕሮግራሞቻችን የአድማጮችን ጥያቄ ሲመልሱ ነው የሚታወቁት። ሄኖክ፣ የሙዚቃ ጉዳይ ላይ የቆየም ቢሆን ብቅ ስትል እናገኘሃለን። ዛሬ ታዲያ ለየት ያለ ዝግጅት ነው። ሙዚቀኛውንና የአንጎል ሐኪሙን ምን አገናኛቸው ሊያስብል ይችላል። ቀደም ያለውን ትረካ የሰሙ የሚገናኝበትን ያያይዙታል። በቅድሚያ እንኳን ደህና መጣችሁ።
እንኳን ደህና ቆየህ። አመሰግናለሁ።
የሙዚቃ ነገር የሚሰማ እንጂ የሚያነጋግር ሆኖ የሚቀርብበት ማጋጣሚ ጥቂት ነውና፣ ቀደም ብሎ ለቅምሻ በሰማችሁት ታሪክ ላይ ሙዚቃ ያለበት ቤት ውጥረት ካለ ይቀንሳል፣ ከመሰረቱ የሰዎችን ደስታ የሰዎችን ጤናማ ህይወት ያለመልማል የሚል ነው። ሙዚቃ በርግጥ ጥሩ ስሜት ይፈጥራል የሚለውን ልንረዳ ልናስብ እንችላለን። ነገር ግን ሆን ብሎ ሙዚቃ መስማት የሚያመጣው ልዩነት ነውና በታሪኩ የተከታተል ነው። እስኪ ከጠቅላላ ስሜታችሁን እንነሳ። ሄኖክ፣ አንተ ለሰዎች ሙዚቃ በመጫወት ነው ይበልጥን እድሜህን የገፋኸውና ሙዚቃ ስትጫወት ለራስህም ማጣጣም አይቀርምና፣ እንዴት ነው የሙዚቃ ህይወት ከሙያ ውጪ በሌሎች ላይ የሚፈጥረውን ስሜት የመረዳት ስሜትን ብንጋራ?
እኔ እንደሚመስለኝ ሙዚቃ ምናልባት እግዚአብሔር ለሰው ልጅ የሰጠው አንድ ማጂክ ነው ብዬ ነው የማስበው። ምክንያቱም አንድ ኖት ስንጫወት ብቻውን አንድ ኖት ብዙ ስሜት ላይ ሰጥ ይችላል። አንድ ድምፅ ብቻ ማለት ነው፣ አንድ ፒች። ግን ሙዚቃ ኦርጋናይዝ ተደርጎ ኮምፖስ ተደርጎ አሬንጅ ተደርጎ ሲቀርብ ስቅ ይችላል፣ ሊያስደስት ይችላል፣ ሊያስለቅስ ይችላል፣ ኢሞሽናል ሊያደርግ ይችላል። ብዙ የሚገርም አይነት ኢሞሽን በሰው ውስጥ ማምጣት ይችላልና ይሄ በጣም የሚገርመኝ ነገር ነው። እና እኔም በመጫወት ልምዴ ሳይ ብዙ ሰዎች ላይ ደስታን ሲፈጥር ያለው አንዳንዶች ላይ እንደ ዘፈን አይነት ለስለስ ያለና የትዝታ አይነት ዘፈን ከሆነ ደግሞ በሀሳብ ሲሄዱ ይታያል። ስለዚህ በላይፋችን ውስጥ አንዳንዴ ላይፍ ዲፊካልት ነው በዓለም ላይ። ስለዚህ አቲንክ እግዚአብሔር አንዱላችን ገና እንዴት ረፍት እንድናገኝ ላክስ እንድናረግ ከስትሬስን ትንሽ ነጻ እንድንሆን አንድ ሰጠን ማጅክ ነው ብዬ ያምናል።
መልካም ሙዚቃ ፈጣሪ የሰጠን ተአምር ነው ብሏል ሄኖክ። ፕሮፌሰር ዮናስ ሙዚቃ እንደሚወዱ ይልቁንም በስራው ወቅት የጥናት ስራዎች በሚሰሩበት ሳይቀር ሙዚቃ እያጫወቱ ስራውን እንደሚሰሩ ተረድቻለሁ። ሙዚቃ ባንጎል ላይ የሚፈጥረውን ሁኔታ ጨምሮ ሳይንሱ ስለሙዚቃና ስላንጎል የሚለውን ለጊዜው ወደ ኋላ እናቆይና ሙዚቃ በግል ህይወቱ ያለውን ቦታ መልከት እናደርግበትን እናስቀድም። እስኪ ንገሩን ለሙዚቃ ያለውን ፍቅር አጋጣሚውን ጨምረው።
አመሰግናለሁ አሉላ። በእውነቱ በተለይ ሀገራችን ሙዚቃ በጣም ነው ደስ የሚለኝ። የሙልቀን መለሰ፣ የጥላሁን ገሰሰ፣ የማህሙድ ሁሉንም ነው ማዳምጠው እና በምሰራበት ጊዜ ሙዚቃ እየሰማሁ ስሰራ በተለይ ስጽፍ በተለይ የሙልቀን ትልቅ ጉልበት ነው፣ መንፈስ የሚያጥብ ነገር ነው በእውነት እና አይደክመም። በተሻለ መንፈስ ነው የምሰራው። በእውነት ሄኖክ እንዳለው ይሄ ትልቅ የእግዚአብሔር ስጦታ ነው፣ እውነት ነው። በዛ ላይ እንግዲህ ቅድም ሄኖክ እንዳለው በእርግጥ እንደ ሙዚቃው አይነት ነው። ድሮ ትዝ ይለኛል በእኛ አቆጣጠር በ75 76 ፈረንጆች ወደ 84 እንደዚህ ብቻ የአስቴርን ሙዚቃ በምንሰማበት ጊዜ እንደው ፍቅር ያለያዘው ሰው እንኳን ፍቅር ስሜት ይሰማዋል የአስቴርን ሙዚቃ ያኔ ሲሰማ እና ልብ የማንጠልጠል እና ትዝ ይለኛል ልዩ ነበረ። በተለይ አንድ የሆነ ካሴት ያወጣችው በጣም በጣም ተወዳጅ እና ከዛሬ ይገርመኛል እንደዛ አይነት መንፈስ ውስጥ ፍቅር ያለያዘውን ሰው እንኳን ፍቅር ያለያዘው
ይሰማዋል።
አዎ እንደዛ አይነት ስሜት ውስጥ የሚከተናና ወነት ለሙዚቃ ታላቅ አድናቆት አለኝ። ሌላ ያው ሚኒሶታ 15 ዓመት በምኖርበት ጊዜ ይሄ የሚኒሶታ ክላሲካል ሬዲዮን ሰማ ነበር። መጀመሪያ ልጆች እንቅልፍ እንዲወስዳቸው ነበር እሱን የምንሰማው። በጣም ስለማይገባን ሁሉም ተመሳሳይ ነው የሚመስለው። ቀስ እያለ ወነት እሱም ትንሽ ስሜት የሚሰጠው ነው አግኝቻለሁ። እና በጣም ትልቅ ነገር ነው። እስማማለሁ ከሄኖክ ጋር ትልቅ ተሰጥኦ እግዚአብሔር የሰጠን ነገር ነው ሙዚቃ።
መልካም አመሰግናለሁ። ሄኖክ ዳንተ ልመለስ። ሙዚቃ ቀደም ብለህ ጠቆም አድርገሃል እንደ ሙዚቃው አይነት የሚፈጥረውም ስሜት መለያየቱን፣ ምናልባትም በምትጫወቱበትም ጊዜ እንደምትጫወቱት ሙዚቃ የእናንተም ስሜት አብሮ ከፍና ዝቅ የሚል የተለየ ሁኔታ የሚሰማችሁ ከሆነ እሱን አንድ እናድርግ። ሁለተኛ ለሙያ ከሚደረግ ለጥናት ከሚደረግ ባሻገር የሌሎችን ጥበብ ስራ ማድነቅ ሙዚቃ ሆን ብለህ ትሰማለህ ወይ? ሙዚቃ ተጫዋች ወይ ሙዚቃ ፈጣሪ ብቻ ወይ አድማጭም ነህ ወይ ሄኖክ?
እሺ አንዴ የመጀመሪያውን ጥያቄ እንደመመለስ ሙዚቃ ከላይፍ ጋር የተመሳሰለ ነገር አለው። ብዙ ጥሩ ኮምፖዚሽን የምንለው ሙዚቃ ላይ ኮምፖዝ ሲደረግ ወይ ማድረግ ሲደረግ
ይቅ ነበር
ጥሩ ቴንሽን እና ሪዞሉሽን አለው። ማለትም ውጥረትና እንደ መተንፈስ ነው በአማርኛ። ስለዚህ ጥሩ ኮምፖዚሽን ሄዶ ሄዶ ቴንሽን ይፈጥርና እሱን ሪዞልቭ ያደርጋል። ሪዞሉሽን ደግሞ አለው። እሱ ነው በጣም ሰው ላይ ስሜት የሚፈጥረው። ልክ እንደ ፊልም በፊልም ባመሳስለው፣ አሁን ፊልም ላይ ስናይ ብዙ ፊልም ላይ ታሪኩ ይጀምራል። ከዛ ሄዶ ሄዶ አንድ ቦታ ላይ ጎልደን ሞመንት ወይም ሴክሽን የሚሉት አንድ ቦታ ላይ አንድ ቴንሽን ይፈጠራል። ወይ የፊልሙ አክተር ይታሰራል ወይም የሚያዘር ወይም አንድ አደጋ ሊደርስበት ሲል ይሆናል። መጨረሻ ላይ ያው የሆሊውድ ሙቪ ከሆነ እንደምናውቀው ዳክተር ያሸንፋል። እሱ ደግሞ ሪዞሉሽን ነው ሲተነፍስ ነው። ሰው ሙዚቃ ኮምፖዚሽን በዛ አይነት ነገር አለው እና በሰው ላይ ቴንሽን እና ሪዞሉሽንን ባላንስ አድርገው የያዘ ጥሩ ኮምፖዚሽን ብዙ አይነት ኢሞሽኖች ይፈጥራል። ከዛ በዛ እያይዘ ወደ ሁለተኛው ጥያቄ ለመሄድ እኔ ሙዚቃ በጣም ወዳለው፣ ሜሎዲ ያለው ነገር በጣም ወዳለው። ቅድም ዶክተር ዮናስ እንዳለው የሙልቀን ዘፈኖች በጣም ነው ወደው። የአስቴርንም በዚሁ ከሰው ጋር ምድለኛ ሆኜ ወደ 26 ዓመት መጫወት እድል አግኝቻለሁ። የእነ ጥላሁንም የእነ ማህሙድም በሙሉ ከዛ አንድ ነው ያልኩት ነገር እኔም ከመጫወት ሌላ አድማጮች የሚሰማ ደግሞ ከካንትሪ የእንግሊዝኛ ሙዚቃዎችንም በጣም ወዳለሁ። ድሮ መጀመሪያ ቢት ሃይስኩልን የጊታር መጫወት ጀምር የቢትልስን ዘፈን በመጫወት ነው የጀመርኩት። ታላቅ ወንድሜ የዊንጌት ትምህርት ቤት ነበር የሚማረው እና አስተማሪ ነበር ጊታር የሚሸጠልን እና እንግሊዛዊ ነው። ብዙ የቢትልስን ዘፈን አስተምሮት ነበር። ከወንድሜ ደግሞ የተማርኩኝ ድሮም ቅሳቴ ወንግለን የእንግሊዝኛ ኦልዲስ ሙዚቃዎች ይሰሙ ነበር። እና እነሱ በጣም ጥሩ ኖስታልጂ ሃይሊንግ ሜሞሪያል
ነው። ትውስታል ይቆይ።
አዎ ይዘኛል በጣም ሙዚቃ በጣም ፓወርፉል ፓርቱ እና ቆይቶ ሙዚቃ ስንሰማ የሆነ ሜሞሪ ካለን ሙዚቃውን ስንሰማ እዛ ቦታ ላይ ነው የሚሆነው። ኦልሞስት በዛ ጊዜ የነበረውን ሁኔታ የሚያስታውሰን ቦታ ጋር ወዲያው ይወስደናል። ሁሉን አይነት ስታይል ሙዚቃ ሰማለሁ። ከኦልዲስ ጀምሮ ጃዝ ደግሞ በጣም ወዳለሁ። በጣም ብዙ ጃዝ ሰማለሁ። የተወሰነ ክላሲካል ሙዚቃም ሰማለሁ። ሰው ማንኛውም ሙዚቃ ጥሩ ሜሎዲስ ካለው ኦፕን ማይንድድ ነኝ። ይህን ብቻ ወዳለሁ አለንም። እዚህም ደግሞ ሁለት የሬዲዮ ፕሮግራሞች አሉኝ። አንደኛው የጃዝ ሙዚቃ በየአይነቱ ከድሮ ጀምሮ እስከ አሁን ድረስ ያሉትን የማጫወትበት ነው። ሌላኛው ደግሞ ኦልዲስ ምንላቸው እንግሊዝኛ ዘፈኖች ከ1960s 70s 80s ድረስ ያሉትን የድሮ እንግሊዝኛ ዘፈኖች የማጫወትበት ፕሮግራም አለኝ። የሀይልኛ ኮሌክሽን ብዙ ኮሌክሽኖች አሉኝ የራሴን። እሱንም ብዙ ጊዜ ወትር ጊዜ እንሰማለሁ። እወዳለሁ።
የህይወትህ በሙዚቃ የተከበበ መሆኑን መረዳት አያዳግትም። ጥሩ የሙዚቃ አድናቂም አድማጭም ጭምር ነህ። ሄኖክ አሜሪካን ሀገር ብለህ ነበረ። አሜሪካን ሀገር የሚል ጀምረህ ጠቀስ አድርገህ ጥያቄ ሳስከትል ወደ ሌላ ወሰድኩ መሰለኝ። ወደ ፕሮፌሰር ዮናስ ከመመለስ በፊት ምናልባት መናገር የፈለግከው ነገር ካለ።
አሜሪካን ሀገር ስመጣ በ1980 ነበር የመጣሁት በፈረንጆች አቆጣጠር ኤፕሪል። እና እዛ ብዙ ሙዚቃዎች ሰማ ነበር ለብዙ አመታት። እዛ የአሜሪካ ሙዚቃዎችን ብዙዎቹን የአሜሪካ ስታር ምንላቸውን ዘፋኞች በዛ ጊዜ ነበሩትም ከሰባዎቹ ጀምሮ ሰማኖች ውስጥ ያሉትን ብዙ አዳምጥ ነበር። እና እሱ አሁን እዚህ ያለው ፕሮግራም ላይ ማጫወታቸው ብዙዎቹ በዛ ጊዜ ኮሌጅ እያለውም እዛ ስኖር ያለውን ያህልኛ ትዝታ ነው ያመጡብኝ ዘፋኖች ናቸው እንግሊዝኛ ዘፋኖች ማለት ነው። የአማርኛዎቹ ደግሞ የድሮዎቹ የአዲስ አበባ ያለው ምሰማቸው የነበረው ከዛ በኋላ ምሰማቸውም አሁንም ድረስ መወጣቸው ዘፋኖች አሉ። እነሱን ለመጥቀስ ፈልጌ
ግሩም ፕሮፌሰር ዮናስ ወደ እርሶ ልምጣ። ቀደም ብለው የግል ገጠመኝውን ጨምረው አጫውተውን ነበር። ፍቅር ያልያዘውን ሰው እንኳን ፍቅር የያዘው ሰው እስኪመስል ይወስዳል ብለዋል የአስቴር ሙዚቃ በዋቢነት ጠቅሰው። በእነኚህ ጥናቶች እንደተገለጸው ሙዚቃ ያን ያህል ተጽዕኖ የሚያደርግብን እንደው በተጨባጭ ሳይንሱ መልከት ያደረገው አንዳንድ ቦታዎች እንደውም ሙዚቃ በአንጎል ላይ ያለውን ተጽዕኖ በትምህርት መልክ የሚቀርብበትም ዩኒቨርሲቲ ተመልክቻለሁ። ምንድን ነው እንደው በጠቅላላ የሚታየው ሙዚቃ ያን ያህል የገነነ ተጽዕኖ በሰዎች ላይ የማሳደር አቅሙ እንዲህ የታየበት?
አመሰግናለሁ። በእርግጥ በኒውሮ ሳይንስ ኦፍ ሙዚክ የሙዚቃ አንጎል ውስጥ ከተለያዩ ክፍሎች ጋር ስላለው ግንኙነት የሚያጠና ሙያ ለምሳሌ ያክል ኖርዝ ዌስት ዩኒቨርሲቲ ውስጥ ፍሮም ሴንሴሽን ቱ ኮግኒሽን ማለትም የውጭው ዓለም በአይናችን የምናየው በጆሮአችን የምንሰማው በእጃችን የምንዳስሰው አፍንጫችን የምናሸተው ከውጭው ዓለም የሚመጣው መረጃ በተለያየ ደረጃ ያልፋል። የመጀመሪያው ደረጃ ያንን መረጃ በትክክል ከየት እንደመጣ ማወቅ ነው። ለምሳሌ ያክል አንድ ሰው ትንሽ በመርፌ ከተወጋ እግሩን የአውራ ጣቴ ላይ እቺ ጋር እንዲህ አይነት መርፌ አለች ብሎ ያችን ቦታዋን እዚህ ጋር ነው የሚለውን ሎካላይዝ ለማድረግ ወይም ለመረዳት የሚያስችለው የመጀመሪያው ደረጃ ነው። ይሄ ከየት መጣ ምንድን ነው የሚለው ከዛ እያለ ሁለት ሶስት አራተኛ ደረጃ ይደርስና ወደ አምስተኛ ወደ አራተኛው በእሳቸው ፕሮፌሰር ሜዙላም ያጠኑት ማርሴል ሜዙላም ይባላሉ። የሚሄደው ደግሞ የአንጎል ክፍል በተለይ ይሄ ሊምቢክ ሲስተም የሚባለው ከስሜት ጋር የተያያዘ ነው። ስሜትን ሰውነታችን ውስጥ ያለውን ስሜት ከውጭው ጋር የሚያገናኘው እና ሙዚቃ ሊምቢክ ሲስተም የሚባለው ከስሜት ጋር የተያያዘ የአንጎል ክፍል ጋር ይያያዛል። እንደገና ደግሞ በእጅ ጆሮ ከአይን ከነዚህ የሚመጡ መረጃዎች ጋር ይያያዛል። ለምሳሌ አንዱ የታወቀው ጥናት በፒያኖ የሚጫወቱ ሰዎች እጅ የሚወከልበት የአንጎል ክፍል እንግዲህ እያንዳንዱ የሰውነት ክፍላችን አንጎል ውስጥ ጠቅላይ መምሪያ ያለው እና ፒያኖ የሚጫወቱ ሰዎች የነሱ ጣት የሚወከልበት ስፍራ ትልቅ ጋሻ መሬት፣ ሌላው ምናልባት እንደ ትንሽ ኩርማን መሬት ሊሆን ይችላል። ግን እሱ በሰፊ በተለይ ፒያኖ የሚጫወቱ ሌላም ስትሪንግ እንደ ሄኖክ ጊታር የሚጫወቱ እነዚህ ነገሮች ይሄ ሞተር ፋንክሽን ማለትም አጥንት ከስጋ ከእጅ ጋር ተያይዞ የሚወከልበት የአንጎል ክፍል ጋር የሚያያዝ ነው። ሌላው ደግሞ አሁን ፕሮፌሰር ኬኔት ሃይልማን የሚባሉ ዩኒቨርሲቲ ኦፍ ፍሎሪዳ አሉ። እሳቸው ነው ክማሉ ላመለታችሁ ብታዩት እሳቸው ጽሁፍ በኦንላይን አለ በነጻ ለቀውተን ኒውሮ ባዮሎጂ ኦፍ ክሪኤቲቪቲ በአጠቃላይ ፈጠራ አሁን ነው ከአዲስ ሙዚቃ ለማውጣት በሚጥርበት ጊዜ ምን ነገር ውስጥ ያልፋል የሚለው መስፈቻተም ለሶስት ነገራት ሲገባ ምን ያንጎል ክፍሎች ምን ያደርጋሉ እና ሳቸው እንዳዩት ከድሮ ጀምሮ ያለውን ጥናት ተባስቦ ነው እንትያሉትና አንደኛ የመጀመሪያው ደረጃ ፕሬፓሬሽን ዝግጅት አንድ ነገር አንድ ሰው ሊፈጠር ሲል ለዛ ዝግጅት ያረጋል ያነባል ወይም ይለማመዳል ያሰላስላል መረጃ ከዚያ መጣል ከዛ ከለን ሄላክልኝ ያቀነባብራል እዛ ይሄ ፕሬፓሬሽን የሚባለው ምናልባት ከአንጎል ችሎታ ከኢንተለጀንስ ጋር ይያዛል የሚል ግምት ነበር ድሮ እና በርግጥ ስታንፎርድ ዩኒቨርሲቲ አንጎል ችሎታ የሚያጠኑት ሰው ይሄ ኢንተለጀንስ አይኪው የሚያጠኑት ድሮ ከመቶ አንድ ሰው አይኪው አንጎል ችሎታ ቁጥሩ ከመቶ 39 በላይ ከሆነ ጂኒየስ ነው ብዙ ነገር ማድረግ ይችላል ብለው ነበር እና ህፃናቶቹን ወደ በመቶ የሚቆጠሩ ህፃናቶች ይህንን ፈተና ሰጥተው ከመቶ 39 በላይ የሆኑት ሁሉንም ተከታትለዋቸው ነበር። በኋላ ግን አንዳንዶቹ ጂኒየስ የተባሉት በፈተናው ውጤት በኑሮ ላይ እምብዛም ፈጠራ ውስጥ አልገቡም። ነገር ግን 125 ከንቱ ከጂኒየስ በታች ውጤት ያደረገው 125 አይኪው የነበረው ሰው ስሙ ረስቼዋለሁ። እሱ ኖቤል ፕራይዝ በፊዚክስ አገኘ። ስለዚህ የግድ አሁን ኢንቴሊጀንስ የግዴታ መሆን
አያስፈልግም
መሆን አያስፈልግም። ነገር ግን ተደጋጋሚ ያየሁት ነገር ደጋግሞ መስራት አታካቹን ደጋግሞ የመስራት ነገር ለምሳሌ አሁን ሙዚቀኛ ጊታሩን ፒያኖን ደጋግሞ የመጫወት ያ መሰረታዊ ነው ለፈጠራ ችሎታ። በተጨማሪ ሌሎች ነገሮች ይጨመሩ ይችላሉ። ይሄ ፕሬፓሬሽን ቀጥሎ ነው ኢንኩቤሽን ማለትም አንዳንዴ ሰውየው ምንም ስለ ፈጠራም ሳይት ፕሬፓሬሽኑን ጨርሶ ወይ ኳስ ሜዳ ነው ወይ ርጋጨ ሜዳ ላይ የተጫወተ ውሃ እየተራጨ ድንገት ጥሩ ሀሳብ ሊመጣለት እና ያ ኢንኩቤሽን ፌዝ ይሉታል። ወይም አንዳንዴ የፈጠራ ሰዎች ጠዋት ከእንቅልፋቸው ሲነሱ ነገር ይመጣላቸዋል። አንዳንዶቹ እንዲያውም ከሌሊት ተነስቶ የሚጽፉም አሉ ይባላል። ሀሳብ ድንገት ፈጠራ ሀሳብ ሲመጣለት አንዴ ፈረሱን ታጠቅ ብሎ ከያዘ መሸምጠት ነው አሉ። ያ ኢንኩቤሽን ከፕሮፌሰር ሄልማን ኢኖቬሽን በሚል አጠቃለው። ከዛ ደግሞ ኢሉሚኔሽን ይሄ ለምሳሌ ድሮ ሳይንቲስት ዮሬካ ያለው አርኪሜዲስ ነው ስለኝ ገንዳ ውስጥ ገብቶ ውሃው ሲፈስ በቃ ቮሊዩም ስለሚባለው ነገር መሰረታዊ ነገር ያገኘው እሱ። አሁን ያ እንግዲህ ኢሉሚኔሽን ስቴጅ ይልታል። ይህ እንግዲህ የተለያዩ
ደረጃዎች አሉት
እና የተለያዩ አንጎል ክፍሎች በዚህ ስራ ላይ ይሳተፋሉ።
ሄኖክ አንድ የመጨረሻ ጥያቄ ላንተ ልወርወር። ሙዚቃ በምትጫወቱበት ጊዜ ሙዚቀኞች ምስል ከሳች ሁኔታ ይኖራቸዋል የሚባል በጥናቶቹ የፈነጠቀ ነገር ላንሳ። አንድ ሙዚቃ ስትሰማ ኖታውን ጊታር ከሆነ የቱ ጋር እንዴት እንደተመታ ወደ ማሰብ ይወስዳል። ቀደም ብሎ ድሮ በልጅነት ወይም በዚያ ጊዜ ወደ ሰማነው ቦታ በሐሳብ ይወስደናል እንዳልከው ለእናንተ ለሙዚቀኞች ሙዚቃው የተቀመረበትን መንፈስ ሁኔታ እንድታስብ ያደርግ ይሆን? ሙዚቃ በምትሰማበት ጊዜ እንደ ተራ አድማጭ ሙዚቃውን ጥሩ ነው በሚል አትገታምና?
ጥሩ ጥያቄ ነው በጣም አሉና። እኔ ሙዚቃ ስሰማ ለምሳሌ እንዲሁ ለራሴ ደስታ በምሰማበት ጊዜ ብዙ ጊዜ እንደዛ በዲቴል ለመስማት አልፈልግም። ጀነራል ላንድስኬፑን ወይም የወዘኝን ቦታ ለማዳመጥ እና ኢንጆይ ለማድረግ ነው የምሞክረው። ግን ሙዚቃ አስተማሪም ስለሆንኩኝ አት ዘ ሴም ታይም ተማሪዎችን ብዙ ጊዜ ሙዚቃ ተማሪዎችን ሙዚቃ ፍርኳ ጫወትላቸዋለሁ። እንደ በዛ አይነት ስማ ግን በሙዚቀኛ ጆሮ ለትምህርት ወይም ደግሞ አንድ ነገር ለማግኘት ወይም አንደርስታንድ ለማድረግ ስሰማ ግን እያንዳንዱ ሙዚቃ ላይ ያለው ነገር አዳምጣለሁ። ስለዚህ አሁን አንተ እንዳልከው እዛ ላይ ምን አይነት ሙድ እንደሚፈጥር አጫዋቱ እንዴት እንደሆነ ሃርሞኒው ምን ያህል ኮምፕሌክስ ነው ወይም ደግሞ ምን ያህል ሲምፕል ነው ወይም ደግሞ ፎርሙን የዘፈኑን ስትራክቸር ማለት የዘፈኑን መጀመር እስከ እንዲያልስ ለምሳሌ ኮረሱ የት ጋ ነው፣ አዝማቸው የት ጋ ነው፣ ቨርሱ የት ጋ ነው፣ ወይም ደግሞ ክላይማክስ የት ጋ ነው። ኢምፕሮቫይዜሽናል ሙዚቃም ከሆነ ደግሞ ኢምፕሮቫይዜሽን የሚያደርጉት ሰዎች የሚጠቀሙበትን አንዳንድ ከነ ቴክኒኩ ሳይቀር በዛ አይነት በሙዚቀኛ አይነት ጆሮ ፎከስ አድርጌ የሚያዳምጥበት ጊዜ አለ። በተለይ ለማስተማር እና ራቴን ለመማር ወይም ደግሞ ተማሪዎችን አንድ ነገር ለማሳየት ስፈልግ በዛ አይነት ጆሮ ሰማለሁ። አሁን አንተ ባልከው በሙዚቀኛ አይነት ጆሮ ግን ብዙ ጊዜ ለራሴ ቤት ሆኜ ለመዝናናት ስሰማ ያን ከባድ ነው። አንዳንዴ ያንን
ትታገላለህ
ግን በተቻለ መጠን ግን ዝም ብዬ ጠቅላላ አሁን ኢንጆይ ለማድረግ ብቻ ቢቴት አርገባ ሳይቸግራል
ያስቸግራል
ዴድ ቢቀሩት ይሄን ነው የሚሰራ ይሄን በስነቻል የሚለው ነገር ሳደርግ ይመጣል። ግን ብዙ ጊዜ በዚህ አይነት ነው ሁለቱን ማይሆን።
ግሩም የሙዚቃ ወጋችን ይቀጥላል። በዚህ ሰዓት የሚከታተሉ አድማጮች ሙዚቃ ሲሰሙ በመድረክ ሲመለከቱ ፖስታቸው ያደረውን ስሜት የየበኩላቸውን አጋጣሚዎች እንዲያካፍሉን እጋብዛለሁ። በሙዚቃ የጀመርነው ወደ ተከታታይ ነውና በተለይ የማከም ተጽዕኖን በተመለከተ በቀጣይ ፕሮግራማችን እናነሳለን። ፕሮፌሰር ዮናስ ሙዚቃ ሱስ አምጪ ነው እስከሚለው ድረስ የሚሄዱ ጭብጦችን በመያው ይመለከቱልናል። ፕሮፌሰር ዮናስ እንዳለገዳ ሄኖክ ተመስገን እንግዶቼ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አብሮስተን
እናው ነው እግዚአብሔር
አድማጮች አሁን በቀደመው የራዲዮ መጽሔት ጀመር ያደረግነው ወግ ነው ተከታዩ። ከጥቂት ወራት በፊት እዚህ ዋሽንግተን ዲሲ ላይ የክብር ቀን ከተከበረለት ድንቅ ኮሪዮግራፈር ስለሙያና ስለስብህናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈው ሁለገብ የኪነጥበብ ሰው ታደሰ ወርቁ ለምትኖጋችን ቀጠሮ አክብሮ ተመልሷል። ከዛሬ 30 ዓመታት በፊት ወዲህ ወደ ዩናይትድ ስቴትስ በመጡበት ወቅት እዚህ ሀገር የሙዚቃ ስራቸውን ለመቀጠል አስበው የነበረውን ነገር ግን ያልተሳካ ሙከራቸውን አጫውቶኝ ነበር። ተከታዩን ጥያቄ እንደሰነዘርኩ ዝግጅታችን የተቋጨው በዚያ የመጨረሻ ጥያቄ እንደረደራለን። እዚህ ሀገር ትርኢቶች ማሳየት የቱን ያህል እንደሚከብድ ይታወቃልና የተጠናከረ ማህበረሰብ ይጠይቃል፣ ድጋፍ ይጠይቃል። ግጥ ብዙ ባለሙያዎች አላችሁ ያለው እድል በኖረ ብለት እመኛለሁ።
ወለስ
ታደሰ ከሙያህ ጋር የተያያዘ ይልቁንም ደጋግመን እናነሳው ህዝብ ለህዝብ የተመለከተ አነጋጋሪ ጉዳዮችንም ጨምሮ ወደ ኋላ ላይ እንነጋገራለን በሚቀጥለው ፕሮግራማችን። ዛሬ ታዲያ ለስንብት እንዲሆነን ወደ ሙያ አጀማመርህ ልውሰድህ። የመጣህበትን የተለየ መንገድ ይሃል አጀማመርህ የተለየ ቀለም አለው። ድንገት የጀመረ ይመስላል። የቤተሰብ ታሪክህን የህይወት ታሪክህን የሚተርክ ጽሑፍ ላይ እንደተመለከትኩት ከሚዛን ተፈሪ ወደ አዲስ አበባ ትመጣለህ። አዲስ አበባ የአንደኛ ደረጃ ትምህርት ቤት ትጀምራለህ። የ1953ቱ የታሳስ ግርግር የሚባለው የመንግስት ነዋይና የግርማሜ ነዋይ የመንግስት ግልበጣ ሙከራ ትምህርት ቤቶች እንዲቋረጡ ማድረጉን በአጋጣሚ ዚያን ጊዜ ቤተሰቦችን ቤት ተከራይተው የሚኖር አንድ ወጣት የአስር አለቃ ታምሩ ወደ ኮልፌ ፖሊስ ሙዚቃ ክፍል ሲሄድ ይዘው እንደሄደና ታሪክም በዚያች ቅጽበትና ቦታ እንደጀመረ ይተርካል። እስኪ ያጫው ተንገፋ አድርገ ኋላ በሰፊው ምን እንነጋገርባቸው የሙዚቃ ህይወት መንገድህን ምን ቃኝባቸው ሐሳቦች ይኖሩናል።
እሺ። እና አስር አለቃ ታምሩ የኛን ቤት ግቢ ውስጥ አንድ ቤት ተከራይቶ የሚኖር ነው። እሱ በጣም ያቀርበኝ ነበር፣ በጣም ይቀርበኝም ነበርና ፖሊስ ሙዚቃ ክፍል እንድገባ ይፈልግ ነበር። ፖሊስ ሙዚቃ ክፍል ይርኩ እና
ተፈተኑ ተባለ ተፈተን ከፈተና ካለፍን በኋላ ከሌ ከሌ አልፋቸዋል ግቡ ተባል በማግስቱ ገባን ለቤተሰብም እንትን አላልንም ማራል ብሎ በሚጠብቁኝ ፖሊስ ደግሞ ሙዚቃ ክፍል አንደኛውን አዳር ጠቅልለህ መግባት ስለሆነ እና ጠቅልዬ ገባሁ ለቤተሰብ ሰው እንዲነግራቸው አረኩ። እዛ የተለያዩ ሙዚቃ አስተማሪዎች ነጮች ነበሩ። ሚስተር ሃጎፕ የሚባል ነበር። እዛ በቃ ክላርኔት እንድማር ተደረገ። ክላርኔቱን አጠናው ተወሰነ ጊዜ እሱን መጫወት ጀመርኩ። ግን ከተወሰነ ጊዜ በኋላ የፖሊስ ሰራዊት ሙዚቃ ክፍል ህጉ ሰለቸኝ። ለሁሉ አዲስ ስለነበርኩኝ እሱ ነው የሰለቸኝ። በዛ ምክንያት ከሙዚቃ ክፍል ጋራ መጣጣም እና መስማማት ስላልቻልኩ ወደ ቲያትር ቤቱ ኦርኬስትራ ክፍል እንድዛወር ተደረገና እዛው ተወዛዋዥነት ጀመርኩኝ። ተወዛዋዥ አንድ የኒው ይር እለት ልደታ አዳራሽ ትርኢት ሰራን ከጦር ሰራዊትና ከክቡር ዘበኛ ጋራ ከፖሊስ አብረን ሆነን እዛ ሰራን። ከዛ እንደጨረስን በስንተኛው ጊዜ እንደሆነ አላውቅም ስለሰለቸኝ ዝም ብዬ ጥዬ ወጣሁ። ያኔ ጥለህ ስትወጣ ደግሞ ከተያዝክ እስር ቤት ነው የምትገባው እና ተጠፋሁባቸው። ከዛ ቤቴ ቁጭ እንዳልኩ አበራ ፈይሳ የሚባል የራሃ ባንድ ቤዚስት ነበረና እሱ መጥቶ ጠየቀኝ። እንዴ ብሔራዊ ቲያትር እኮ ትፈልጋለህ ለምንድን ነው ብሎ ሲነግረኝ ለምን አትመጣም ፕሊስ ብሎ ለመነኝ። እሺ ብዬ ሄድኩ። የዛን ጊዜ አቶ ጸጋዬ ደባልቀ ነበረ። ሄድኩ ገባሁ። ልክ አናገሩኝ አቶ ጸጋዬ ማናገረኝ እና በሁለት ነው በሶስተኛው ቀን ስራ እንዲጀምር ተደረገ። እና ስጀምርም እየሰራሁም እያሰራሁም እንድሰራ ነው ማዘጋጀትም እና ራሴም እንድሰራ ተመደብኩ። የዛን ጊዜ የነበሩት እነ አስፈቀች ወርቁ፣ እነ ጀንበሬ በላይ፣ እነ ኃይሉ፣ እነ ለማ ብዙ ሰዎች ናቸው።
ይሄ ጊዜው መቼ ነው ታስታውሰዋል? ዓመተ ምሕረቱን
ይሄ 1958 እንደዚህ ይሆናል 1958 ይሆናል። ከዛ እንግዲህ በ1960 ወደ ሜክሲኮ ነው የሄድነው
ትርኢት ልታሳዩ።
አዎ። ግን ከመሄዴ በፊት ኢትዮጵያ ብሔራዊ ቲያትር ውስጥ መግባቴ ራሱ አዳራሹን ማየቴ ስቴጁን ማየቴ እነሱ የሚሰሩትን ትርኢት ጨለማ ውስጥ ቆሜ በማየቴ እዛን ጊዜ ሚኒስትሮች ነበሩ የሚገመግሙት ለውጭ ዝግጅት በቂ ነው ወይ ይሄ ትርኢት የሚለውን የሚገመግሙ እነሱ ነበሩና እነሱ ሲመጡ ልክ እንደ ህዝብ እንደገባ ተደርጎ ነው ትርኢቱ የሚቀርበው ለህዝብ እንደሚቀርብ እና ያኔ እኔ ዳራሽ ውስጥ ቆሜ ቁልቁል ሳይ እንዴት አይነት እድለኛ ሰው ነኝ ይላልኩ በጣም እንደው በደስታ ተውጬ ነበረም የምመለከቱ ትርኢቱ እና ያም ተሳካ። እንግዲህ ቲያትር ቤትም ገባው እዛ ዝግጅትንም እያዘጋጀው እኔም እየሰራው እንዲያል በቃ እዚህ ደረጃ ደረሰ።
ታደሰ በጅም የጥበብና የሙያ ህይወት አድርገ ወዲህ ወደ ዩናይትድ ስቴትስ መጣ። በለቱ በስነ ስርዓቱ ላይ የየግል ገጠመኛቸውን ያካፈል ከመምጣት በፊት በህይወታቸው ምን የመሰለ ትርጉም ያለው ስራ እንደሰራ ታደሰ ባይኖር ምናልባትም በዚህ የሙያ መስክ በዚህ ቦታ አልገኝም ነበር ያሉ በርካቶች ናቸው። ቀደም ብዬ እንደገለጽኩት በጤና መታወክ ላይ ያለህ ነው ይሄን ቃለ ምልልስ እናደርገውና ረጅም ሰዓት አለመውሰድ ላለማድከም የዛሬውን እዚህ ላይ እንግታ እንጂ መልሰን ወጋችንን እንቀጥላለን። ታደሰ ወርቁ ለገቡ የመድረክ ሰው ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ
አሉላ በጣም ነው ማመሰግነው።
አድማጮች ቀደም ባሉ ፕሮግራሞቻችን የሙያ አጋሮቹ የመሰከሩለትን ወደፊት በሌላ ፕሮግራም እናቀርባለን። አሁን የአዲስ አበባው መስኮት መከፈት ለምትጠባበቁ አድማጮቻችን የንጉሥ ያክሊሉ መስኮት የሚከፈትበት ነው ሰዓቱ።
እንደምን አመሸህ ንጉሴ? መስመሩ ያንተ ነው። ለምሽቱ ያስከውን መቀጠል ትችላለህ።
አሉላ፣ እንዴት ሰነበትክ? የክርስትና እምነት ተከታዮች አብይ ጾም፣ ትልቁ ጾም ነገ ይጀምራል። የጾመ ድጓው ቀለም ዛሬ ተጀምሯል። የዛሬው ሳምንት ዘወረደ ይባላል። ሳምንት ቅድስት፣ ከዛ ምኩራብ፣ ከዛ መጻጉዕ እያለ እንዲህ እያለ ይቀጥላል። ሚያዝያ 11 ቀን ትንሳኤ ነው። በዛሬው ዕለት ጸናጽልና ከበሮ ወደ ቃቤት፣ ድጓና ጾመ ድጓ ደግሞ ቅኔ ማህሌት ገብተዋል። ታስታውስ እንደሆነ የዛሬ 15 ቀን እንግዳዬ ተባባሪ ፕሮፌሰር ዶክተር ውቤ ካሳዬ ነው። ዶክተር ውቤ ካሳዬ ያሬድ ሙዚቃ ትምህርት ቤት ገብቶ በፒያኖና በመሰንቆ ከተመረቀ በኋላ የቀለም ትምህርትን ቀጥሎ ዶክትሬት ማዕረግ ላይ መድረሱን ባለፈው ሳምንት ተጫውተናል። ዶክተር ውቤ ካሳዬ በትርፍ ጊዜው ከስድስት ኪሎ አራት ኪሎ ታላቁ ቤተ መንግስት ስር በሚገኘው ዳግማዊ ምኒልክ መታሰቢያ ትምህርት ቤት እየተገኘ ጊዜ መዝለቁን አጫውቶኛል። እስቲ ከዚህን ጀምር።
ሁለት ጊዜ ወጥቻለሁ። ያው የቤተ ክርስቲያን ትምህርት በየጊዜው በቁመት ጊዜ በበዓል ጊዜ ቆመው እንትን ካላሉ ሊረሳ ስለሚችል ክለሳም ስለሚጠይቅ ያው ማድቀቅ ይቀራል፣ ድቅቅ ማድረግ ይጠይቃል። እንግዲህ እግዚአብሔር ፈቃዱ ከሆነ ወደፊት አደቃለሁ። እንደውም ከዚህ ቀጥሎ ቅኔም ለመማር ሐሳብ አለኝ። እሱ ከፈቀደ እንግዲህ ገባለሁ ብዬ ገምታለሁ።
ምልክቶቹንም ጭምር ነው?
አዎ፣ ምልክቶቹንም ጭምር ሁሉንም ጭምር ነው እንጂ። በነገራችን ላይ በጣም አስገራሚው ነገር እንደ ዘመናዊ ትምህርት ቲዮሪ ኦፍ ሙዚክ ተብሎ ወይንም የሙዚቃ ቲዮሪ ተብሎ አይማርም። ግን ቲዮሪዎቹ አሉ፣ ጎን ለጎን ነው መምህራኖቹ የሚገልጹት። ከሚዘመረው ጋር አብሮ ነው የሚነገረን። እና ይሄ እንግዲህ ወደፊትም ምሰራው ስራ ይሆናል ብዬ ገምታለሁ። በተለይ ከመምህራኖቼ ጋራ በኋላም አመሰግናቸዋለሁኝ። ከነሱ ጋራ ወደፊት ምሰራቸው ነገሮች ይኖራሉ ብዬ ገምታለሁኝ። ቤተክርስቲያኒቷም ደግሞ ለዚህ ለጥናትና ምርምር ትኩረት ትሰጣለች ብዬ ገምታለሁኝ።
እስቲ እንደው አንድ ቀለል ያለ ዜማ አድማጮች መረዳት እንዲችሉ እንደው አንዱን ምረጥና እስኪ እንስማ፣ እስኪ እናዳምጥ።
ከሰላም ለኪ ቀጥሎ ፈቀደ እግዚ የሚለውን ልዘምር። ፈቀደ እግዚ ያግዞ ለአዳም እዙ ነው ትኩዘ ልብ ወያግብኦ ሀበዘ ትካት መንበሩ ሳል ይለነ ቅድስት። አብይ ጾም በጣም ትልቁ ጾም ነው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን። በዚህ ውስጥ የሚዘመረው ያው ጾመ ድጓ ነው። ስምንት ክፍሎች አሉት። አንደኛው ዘወረደ፣ ሁለተኛው ቅድስት፣ ሶስተኛው ምኩራብ፣ አራተኛው መጻጉዕ፣ አምስተኛው ደብረ ዘይት፣ ስድስተኛው ገብረ ኄር፣ ሰባተኛው ኒቆዲሞስ፣ ስምንተኛው ሆሳዕና ናቸው። እነዚህ ሁሉ በየዕለቱ የራሳቸው የሚዘመር ዜማ አላቸው። እኔ ከዚህ ውስጥ እንግዲህ የመጀመሪያውን ከዛ ውስጥ ዘወረደ የሚለውን ልዘምርላቸው። ሃሌ ሃሌ ሉያ ዘወረደ እምላእሉ አይሁድ ሰቀሉ ድርብ አይሁድ ሰቀሉ ወሚመኢያ እመሩ እግዚአ ኩሉ ዘሃዩ በቃሉ። ድጓ በውስጡ አራት ክፍሎችን ያዘው፣ ዮሐንስ አስተምሮ፣ ፋሲካና ጾም የሚጠናው ብዙውን ጊዜ አስቀድሞ መጀመሪያ ነው የሚጠናውና ቅድም የዘመርኩት ስለሆነ ዘወረደ የዘመርኩት ስለሆነ ብዙ አሉት ክፍሎች። እንግዲህ አሁን የምዘምርላችሁ የመጀመሪያ የሆነውን ከድጓ ውስጥ ብፁዕ አንተ ዮሐንስ የሚለውን ዘምርላችኋለሁ። ሃሌሉያ ብፁዕ አንተ ዮሐንስ ዘሃለወተ ታምር።
በጣም የሚደንቀኝ ከዩኒቨርሲቲ እየተመላለስክ መማርህ ይሄን ዜማ እገለገልበታለሁ። ስራ አድርጌ ተጠቅምበታለሁ ብለህ ሳይሆን ለማወቅ ፈልገህ የመነሳሳት ነገር በጣም ይደንቀኛል። እንደው ሰዎችም መምህራኖችም ይተባበሩ ነበር ማለት ነው። እስቲ እንደው
አዎ ጋሻ ክሊሉ እንግዲህ ለውቀት ብቻ ሳይሆን ለነፍሴም ጭምር ነው። በእውነቱ እግዚአብሔርን ማመስገን የመሰለ ምን ነገር አለ? እግዚአብሔር እኮ ፈጥሮናል መልካም ነገር እንድናደርግ ነው የሚያዘን። ሰውን እንድናከብር ሰውን ብቻ አይደለም እኮ እንስሳትንም እጽዋትንም ሁሉ በአግባቡ እኮ እንድንጠቀም ነውና ለሱ ምን ይሳ ነው? ለዚህ አበቃኝ አምላክና ውቀት ብቻ አይደለም እሱን ለማመስገን ነው። ይሄን ካልኩ በኋላ በእውነት የዳግማዊ ምኒልክ መታሰቢያ ታካ ነገስባታ የመምህራንና ቀሳውስ ማሰልጠኛ ትምህርት ቤት ያሉ ሊቃውንት መምህራን ተማሪዎች ደቀ መዝሙራን ማለቴ ነው። በጣም በእውነቱ እኔ እንድማር የሚያበረታቱኝ ይሄ ነው ተብሎ አይገመትምና በእውነቱ እግዚአብሔር ሁሉንም እንግዲህ ወሮታውን ይክፈላቸው። በጣም አርጌ ነው። እንግዲህ በይበልጥ ደግሞ ለማመስገን የምፈልገው በእውነት የድጓ አስተማሪዎቼ መምህር ነብዩ እና መምህር ተመስገን እኔ እንድጨርስ ትምህርቱን እንድጨርስ የሚሰጡኝ ድጋፍ እንደው ወደር የለውም። እግዚአብሔር ብድራቸውን ይክፈል። ሌላው ደግሞ ሁሌም የሚያበረታታኝ በእውነት የታወቀው ወንድሜ ፕሮፌሰር ሽፈራው በቀለ ሁሌ ነው የሚያበረታታኝ። በእውነት ያለውም ደግሞ ለዚህ ትምህርት መስፋፋት ቀናዊ ፈሱ በእውነት በጣም አስገራሚ ነው። ሌላው ዶክተር ስርጉ ገላው ነው። ሌሎችም የረሳኋቸው ማላስታውሳቸው አሁን አሉና እነሱ ሁሉ እግዚአብሔር ይስጥልኝ እዚህ ስላደረሳችሁኝ ለማለት ፈልጋለሁ።
አመሰግናለሁ ተባባሪ ፕሮፌሰር ዶክተር ውቤ ካሳዬ። በዚሁ እንግዲህ እኔም ፕሮግራሜን ላብቃ። የዛሬ 15 ቀን እንገናኝ።
ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝኩ አድማጮች ቀደም ብለን ያቀረብነው በተለይ ሙዚቃና አንጎልን ተመለከተ ነው። አጋጣሚዎቻችሁን በስልክም ሆነ በኢሜይል ብታሰፍሩልን በሚቀጥለው ፕሮግራማችን እናካትታለን። ለደህና ደሩ ስንብት ታዲያ ከማጠቃለያ ዜና ንባብ በኋላ መለሳለሁ። እስከዚያው ታዲያ እቴ ባይ ከተሰኘችው የአብርሃም በላይ ስልት ጋር ነው የምተዋችው።
እኔ ያንተው ሰምና ወርቅ ያንተው ቅኝ ያንተው ደሃ እህ በለም ያንተ ልጅስ መስታወቴ በላለ በደሃ አገዝ ለግዝ በፍቅር ገበታ አስተምረውናል ቆጥቁጠው የኔታ አበ ስህስ አለች መቅምጣ ፋትና ስምስ አለችኝ I'm going to go to the hospital.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ ግንሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ከተረኛው አቀናባሪ ንጉሥ ታምሬ ጋር በዚሁ ተሰናበትኩ።